ልክ የዛሬ 16 ዓመት 1994 ዓመተ ምህረት በበረራ ቁጥር 77 የተመዘገበ አሜሪካን ኤርላይንስ አይሮፕላን ተሳፍረውበት ከነበሩ 59 መንገደኞች ጋር ተጠልፎ የዩናይትድ ስቴትስ የመከላከያ ሚኒስቴር ላይ እንዲወድቅ ተደረገ። ያኔ ፔንታገን ውስጥ የነበሩ 125 ሰዎችም ተገደሉ። 59 መንገደኞች አብረው ሞቱ። ከዚያ ቀደም ሲል በአልቃይዳ የተጠለፈው የመጀመሪያው አይሮፕላን ከጠዋቱ ለ3 ሰዓት 20 ደቂቃ ሲሆን ኒውዮርክ ከሚገኙት ሁለት ሰማይ ጠቀስ መንታ ፎቆች ከአንዱ ጋር ተጋጨ። ከ23 ደቂቃዎች በኋላም ሁለተኛው መንታ ህንጻ ተመታ። ግዙፎቹ የዓለም ንግድ ማዕከል ፎቆች ወደቁ። አራተኛው አይሮፕላን ፔንሲልቬኒያ ግዛት ውስጥ በተሳፋሪዎቹና በጠላፊዎቹ መካከል በተነሳው ትንቅንቅ መሃል ወደቀ። መስከረም 1 1994 ዓመተ ምህረት የ2996 ሰው ህይወት በእነዚህ የሽብር ጥቃቶች ጠፋ። በ6000 ሰው ላይ ጉዳት ደረሰ። 10 ቢሊዮን ዶላር የተገመተ ጉዳት ደረሰ በንብረት ላይ። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስን ከተረከቡ ወዲህ የመጀመሪያውን መስከረም 1 ዛሬ በተለያዩ የዝክር ክንዋኔዎች እያሳለፉ ናቸው። ግራውንድ ዜሮ ተብሎ የሚጠራውን የኒውዮርክ የሰማዕታቱ ቤተ መዘክር ፔንታገንን እየጎበኙ ሲሆን ፕሬዚደንቱ፣ ቀዳሚት እመቤቷ፣ ምክትል ፕሬዚደንቱና ባለቤታቸው በዋይት ሃውስ ቤተ መንግስትም የጸሎት ስነ ስርዓት ተከናውኗል። ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን እለቱን በድርብ ስሜት ነው የሚውሉት። ዋሽንግተን ዲሲ ወደምትገኘው የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተ ስላሴን ደውዬ አነጋግሬ ነበር። በቅድሚያ ለአዲሱ ዓመት መልእክት አላቸው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ዙሪያ ያላችሁ ወገኖቻችን ኢትዮጵያውያን እግዚአብሔር በረድኤቱ በቸርነቱ ጠብቆ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ይህ በዓል ታላቅ በዓል ነው። ሃይማኖታዊ ብቻ ሳይሆን አገራዊም ጭምር ነው። ዛሬ እንደ ጥንቱ ቢሆን እንኳን ሰው ከብቱ ሁሉ አርፎ የሚውልበት ዕለት ነው። በእኛ ደግሞ ርዕሰ አውደ ዓመት ቅዱስ ዮሐንስ ነው የሚባለው። ብዙ ትውፊት አለው፣ ብዙ ባህል አለው። ኢትዮጵያችን በዚህ የታደለች ናት። በቤተ ክርስቲያንም በቤተሰብም የሚያስፈልገውን እያደረግን በየዓመቱ እናከብረዋለን። ለዚህም እንግዲህ እግዚአብሔር የተመሰገነ ይሁን። አሁንም ይህንን ዓመት ስራ የምንሰራበት በይቅርታ፣ በሰላም፣ በፍቅር ተባብረን አንድነታችንን አጽንተን የምንኖርበት የምንሰራው ስራ ሁሉ እኛንም የሚጠቅም እግዚአብሔርንም የሚያስመሰግን እንዲሆንልን ጸሎታችንን እናዘወትራለን። እግዚአብሔር ለዚህ ዓመት በሰላም እንዳደረሰን ለሚመጣውም ዓመት በቸርነቱ ጠብቆ በሰላም ያድርሰን። አሜን።
አመሰግናለሁ ርዕሰ ደብር አብርሃም ሀብተ ስላሴን። በዩናይትድ ስቴትስ ያሉ የኢትዮጵያውያን አብያተ ክርስቲያን የመስከረም አንድን ሰለባዎች በሐዘን በትካዜ በጸሎት ነው አስበዋቸው የሚውሉት። በርዕሰ አድባራት ቅድስት ማርያም ቤተ ክርስቲያንም ይኸው ተከናውኗል። ርዕሰ ደብር አብርሃም ሀብተ ስላሴ፣
እንግዲህ እኛ በጊዜውም ያደረግነው ነገር አለ። ይኸውም በአይሮፕላን ተጠቅመው እነኛ አሸባሪዎቹ 3 ቦታ ፍንዳታ ባደረሱ ጊዜ የተለየ መርሃ ግብር አዘጋጅተን ትልቅ ጸሎት አድርገናል።
ወዲያው ማለት ነው? በእለቱ ማለት ነው?
ወዲያው 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 ቀጠሮ አድርገን ነው። በእለቱ ያው ለሁሉም ድንገተኛ ነበር እና በእለቱ ምንም ማድረግ አልተቻለም። እንደዚሁ በሀዘን አሳልፈን ነገር ግን ቀጠሮ አድርገን ሰውን ሰብስበን በሚገባ ጸሎተ ፍታት አድርገናል። እንዳውም ከነዚህ ከሞቱት መካከል አንድ ሁለቱ ኢትዮጵያውያን ነበሩ። በተለይ አንድ ዶክተር ነበረ፣ እዚህም ብዙ ሰዎች የሚያውቁት ነበረ። የእሱንም ፎቶግራፍ ፈልገን ስመ ጥምቀቱንም ጠይቀን በሚገባ ጸሎተ ፍትሃት አድርገናል። ጸሎተ ፍትሃቱም ላይ ደግሞ በአማርኛም በእንግሊዝኛም ለአሜሪካ ህዝብ የሚሆን መልእክት አስተላልፈናል። ከዛ ወዲህም ይሄንን ሀዘን ያመጣ ድርጊት ይሄንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርህራሄ ምን እንደሆነ እንዲማሩ እንዲያውቁ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልየው። እና በአጠቃላይ ምንድነው ይሄንን እለት እናስብ፣ ሁልጊዜ የተጎዱትን እናስባለን። የሞቱትንም ነፍሳቸውን እግዚአብሔር እረፍት ሰጥቶ በመንግስተ ሰማያት እንዲያሳርፍልን። ደግሞ የአካል ጉዳት የደረሰባቸው ሰዎች አሉ፣ የቆሰሉ ማለት እና እነሱን እንደዚሁም ደግሞ እኛ ይሄንን የአካል ጉዳቱን ብቻ እንመለከታለን እንጂ በመንፈስ የተጎዱም ደግሞ በጣም ብዙ ናቸው፣ በጣም ብዙ ናቸው። እነሱን ሁሉ እግዚአብሔር እንዲረዳቸው እግዚአብሔር ፈውሱን ቸርነቱን እንዲልክላቸው እንጸልያለን ማለት ነው።
ዛሬ እንዴት ነበር የተከናወነው ይሄ ስርዓት?
ዛሬ በማሳረግ ጊዜ በመጥራት ነው። በማሳረግ ጊዜ የሞቱትን ነፍሳቸውን ይማርልን ብለን የታመሙትንም ይፈውስልን ያሉትንም በህይወት በጤንነት ይጠብቅልን በሚል ነው እንጂ የተለየ ፕሮግራም ዛሬ አላዘጋጀንም።